Voice of America. የህግ የበላይነት ጉዳይ ተከታዩ ዝግጅታችን ነው።
አንድ ነገር የተረጋጋችና የህግ የበላይነት የተረጋገጠባት ማድረግ የመንግስት ግዴታና ኃላፊነት መሆኑን ሲሆን እንግዲህ ያነጋገርካቸው የህግ ባለሙያ አቶ ቁምላቸው ዳኛ አመልክተዋል። የህግ የበላይነት ሲባል ለመሆኑ ምን ማለት ነው? ወደ አቶ ቁምላቸውና ወደ አንቺው እንመለሳ።
አቶ ቁምላቸው ዳኛ በጣም እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆኑ። በተለያየ ጊዜ በተለይ የህግ ጉዳይ ሲነሳ የህግ የበላይነት መከበር አለበት። በኢትዮጵያ የተፈጠሩትን ችግሮች ለመፍታት መፍትሄ ለማስያዝ መልክ ለማበጀት የህግ የበላይነት መከበር አለበት የሚል ንግግር ተደጋግሞ ይሰማልና እስቲ የህግ የበላይነት መከበር አለበት ማለት ምን ማለት ነው? እንዴት ነው የህግ የበላይነት የሚከበረውና የሚረጋገጠው?
አሁን ትርጉም የኬ ነው። የህግ የበላይነት ወይም በእንግሊዝኛ rule of law ይባላል ነገር የሚመለከት የተለያዩ ትርጓሜዎች ናቸው ያሉት። ግን እንደው መሰረታዊ ብለን የምንይዛቸው ነገሮች ምንድናቸው? የህግ የበላይነት ሲባል በመጀመሪያ ደረጃ የመንግስት ባለስልጣናት እና ተራው ዜጋ በህግ ፊት እኩል መሆን አለባቸው። የመንግስት ባለስልጣናት እና ኃላፊዎች ህግ መገዛት አለባቸው፣ ከህግ በታች መሆን አለባቸው። ምንም ሚኒስትሪት ማናቸውም ድርጊት በህግና በህግ የተመራ መሆን አለበት እንጂ በዘፈቀደ ይፈጸም መሆን የለበትም የሚል ነው መሰረታዊ ነገር። ሁለተኛው ነጥብ ምንድን ነው? እንግዲህ በስነ ህግ ትንተናም ላይ ታዩት ነገሮች ግብራዊ የበላይነትን አላባዎች ምንድን ናቸው የሚለውን በተመለከተ አንደኛ ዜጎች መተዳደር ያለባቸው አጠቃላይ ህዝብን የሚመለከቱ ህጎች ነው እንጂ ለግለሰብ የተለየ ህግ ብላ አይገባም። ለምሳሌ በኛ ሀገር የፍዬ አብራ ህግ የሚባለው ጠርሙ ስናገረት ነው እና የዜጎችን አጠቃላይ ጠባይና ኑሮ ለመምራት ነው ወይም የተወሰነ የተፈቀደ ኑሮ ለመምራት እንጂ ግለሰቦችን መሰረት ያደረገ ህግ መውጣት የለበትም። ሩልስ ባይ ጀነራል ኖርምስ የምንለው ማለት ነው። ሁለተኛው ነገር ደግሞ እንደዚሁ ህጎች አስቀድመው የተከለከለውና የተፈቀደውን ነገር በግልጽ የሚደነግጉ መሆን አለባት እና ህጎች ወደኋላ ተመልሰው መስራት የለባቸውም። ምክንያቱም ዜጎች ህግ የሚወጣበት ጊዜ ምን እንደተፈቀደ፣ ምን እንደተከለከለ፣ ምን እንደሚጠበቅባቸው አውቀው በዛው ረገድ ድርጊታቸውና ጠባያቸውን ማስተካከል ስላለባቸው ማለት ነው። ሌላኛው ነገር ደግሞ እንደዚሁ ህጎች ሁሉ ጊዜ በተለመደ ህግ ሲወጣ ቋሚ መሆን አለበት እንጂ በየጊዜው በቀን በቀን የሚቀያየር መሆን የለበትም። በቀን በቀን የሚቀያየር ከሆነ ህጉ ተገማች ስለማይሆን ዜጎች ህጉን መከተል ይቸግራል። ሌላኛው እንደዚሁ ደግሞ ህጎች ሊፈጸሙ የሚችሉ መሆን አለባቸው። ዜጎች በቀላሉ ሊተገብሯቸውና ሊከተሏቸው የሚችሉ መሆን አለባቸው። ከዜጎች አቅም በላይ የሆኑ ወይም ለመፈጸም አስቸጋሪ የሆኑ ህጎች መውጣት የለባቸውም የሚል ነገር ነው። ሌላው እንደዚሁ ህጎች በግልጽ በአደባባይ መታወቅ አለባቸው። ጥቂት ሰዎች ብቻ የሚያውቋቸው፣ ጥቂት ሰዎች ብቻ የሚተረጉሟቸው ነገሮች መሆን የለባቸውም። ምክንያቱም ዜጎች ቅድም እንዳልኩት ምን ማድረግ እንደሚጠበቅባቸው ካላወቁ ህግን ተግባራዊ ማድረግ ስለማይቻል ማለት ነው። ስለዚህ ህጎች በተቻለ መጠን ግልጽ መሆን አለባቸው እና መታወጅም ይፋ መሆን አለባቸው ለህዝብ የሚል ነው። አሁን ለኢትዮጵያ ለምሳሌ አብዛኞቹ እንግዲህ ኢትዮጵያ ህግ አሁን ባለው ሁኔታ መመሪያዎች የሚቁት ናቸው፣ ግን መመሪያዎች አይገኙም የትም ቦታ። የዜጎችን መብት እና ግዴታ የሚወስኑ የሚጥሱም መመሪያዎች ጭምር የት እንደሚገኙ እንኳ ማወቅ አስቸጋሪ እንድከኝ የታሰረ በ መመሪያዎች ነት ማለት ነው። በተመሳሳይ ሁኔታ በክልሎች የሚወጡ ህጎች ታትመው የሚሸጡበት ቦታ የለም። ስለዚህ ክልሎች እንዲያወጣሉ፣ ግን በአደባባይ የሚያውጁት ህግ ሚስጥር ሆኗል ማለት ነው። ዜጎች አውቀው ሊከተሉት የማይችሉት ነገር ሆኗል ማለት ነው። እንደዚሁ ኢትዮጵያ የሚፈርማቸው ዓለም አቀፍ ስምምነቶችን በሀገሩ ቋንቋ በእንግሊዝኛ በአማርኛ ዲፋይ ሆነ እንኳ ይዘታቸው ታትሞ ስለማውጣ ህገ መንግስቱ አስገዳጅ ናቸው ይላል። ነገር ግን በግልጽ በማያሻማ ሁኔታ ይሄ ነው ህጉ ገዢ ነው ይሄ ነው የሚባል ነገር አልሆነም ማለት ነው። እና በተጨማሪ ህግ የበላይነት ይሄ ስነ ስርዓታዊ ገጽታ አለው። እንደገና ደግሞ የፍሬ ነገርም ገጽታ አለው። ስነ ስርዓታዊ ገጽታ የምንለው ነገር ምንድን ነው? ቅድም እንዳልኩት እንግዲህ የህግ የበላይነት ከዜጎች በህግ ፊት እኩል ናቸው ከሚለው ነገር ጋር የተያያዘ ስለሆነ በተለይ በፍርድ ቤት የሚደረጉ የዳኝነት ሂደቶች ዜጎች ፍትሐዊ ዳኝነት የማግኘታቸው ሊጠበቅ ይገባል። በጠበቃ መወከል፣ ፍትህ ማግኘት፣ የሚቀርብባቸውን ማስረጃ የመከላከል ቀድሞ የማየት በፍርድ ቤት በህግ በተቋቋመ ፍርድ ቤት ዳኘት ይግባኝ ማቅረብ ምን የምንላቸው ሊኖራቸው ይገባሉ። የፍሬ ነገር ገጽታው ደግሞ ምንድን ነው? ቅድም እንዳልኩት በዜጎች ሁሉ በህግ ፊት እኩል መሆናቸው፣ በሰብአዊ መብቶችና ፍትህ መከበራቸው እና በተለይ ደግሞ የዳኝነት ነጻነት መኖሩ ነው። የዳኝነት ነጻነት በጣም ቁልፍ የሚሆንበት ምክንያት ምንድን ነው? ህጎችን የመፈጸምና የመተርጎምና ዋና የማስፈጸም ኃላፊነት የዳኞች ስለሆነ ዳኞች ገለልተኛና ነጻ ሆነው ህግን ተግባራዊ ማድረግ አለባቸው። የዳኝነት ስራ ላይ አስፈጻሚ ወይም ሌላ አቅም አለኝ የሚል አካል ጣልቃ የሚገባ ከሆነ ህዝቡ በህግ ላይ ያለውን እምነት ስለሚያጣ ለህግ የበላይነት መሰረት የሆነው ዋናው ቁልፍ ነገር ይሄ ለህግ መገዛት ባህል ይሸረሸራል። ፍብሪት የዜጎች ደህንነት ላይ የሚጨነቅበት ጊዜ በመንግስት ላይ የሚጨነቅበት ጊዜ ህጎች የመንግስት የአንድ ወገን ጥቅም ማስጠበቂያ እንደሆነ በሚታሰብበት ጊዜ ዜጎች ለህግ ያላቸው ክብር እና ህግ በዜጎች ያለው ተቀባይነት እየላላ ስለሚሄድ ዜጎች በራሳቸው በእጃቸው አቅማቸው ህግ ነው ለማስፈጸም ወይም መብታቸውን ለማስፈጸም ይሄዳሉ። ይሄ ደግሞ ምን ያመጣል? ኃይለኛው ደካማውን ቢያጠቃው ስርዓት አልበኝነት ሊነግስ ስለሚያደርግ ለማህበረሰቡ አጠቃላይ ወደ መፍረስና እርስ በርስ ወደ መተላለቅ እንዲያመራ የሚያደርግ ነገር ነው ማለት ነው።
ይህንን የህግ የበላይነት የማስከበር የጠቀሷቸውን ህጎች ለማህበረሰቡ የማሳወቅ ከዛ ደግሞ ተግባራዊ የማድረግ የማን ኃላፊነት ነው የሚሆነው? እንዴት ነው እስቲ ይሄ የሚተገበረው?
በተለያየ ደረጃ የሚታዩት የመንግስት አካላት ኃላፊነት ነው። ለምሳሌ ህጎችን ማውጣት የህዝብ ተወካዮች ምክር ቤት እና በክልል ደረጃ ደግሞ የህግ የማውጣት ስልጣን የተሰጣቸው የህዝብ ምክር ቤቶች የክልል ምክር ቤቶች ኃላፊነት ነው። ይህ ለምን የሚያወጡትን ህግ ቅድም ያልኩትን ደረጃ የጠበቀ ለአንድ ሰው ወይም ለተወሰነ ቡድን ማጥቂያ ወይም ጥቅም ማስጠበቂያ ተብሎ ሳይሆን አጠቃላይ የህብረተሰቡን ጥቅምና ኑሮ ማዕከል ያደረገ ቅጣት፣ ይሄ የህግ አውጪው ኃላፊነት ነው። የህጉን መታወጁንና ለህዝቡ ተደራሽ መሆኑን ማረጋገጥ ይህም የህግ አውጪው ኃላፊነት ነው። ህግ ወደ ኋላ ተመልሶ እንዳይሰራ እና ዜጎችን የሚያደናግሩት እንዳይፈጠር ህጎች በቀላሉ ተገማች እና ሊፈጸሙ የሚችሉ እንዲሆኑ ማረጋገጥ ይህም የህግ አውጪው ኃላፊነት ነው። እንግዲህ በተግባር ስናየው ይሄ የህዝብ ተወካዮች ምክር ቤት እና የክልል ምክር ቤት ኃላፊነት እንዲሆን መጀመሪያ ህግን የሚያመነጨው አካል በአብዛኛው አስፈጻሚ አካል ስለሆነ ይህን ማድረግ ኃላፊነት የአስፈጻሚ አካልም ጭምር ነው ማለት ነው። በሌላው ግን ደግሞ ህጎችን በገለልተኝነት መተርጎም ዜጎችን ህግ ፊት እኩል አድርጎ የመዳኘት ኃላፊነት ዋናው የፍርድ ቤቶች ኃላፊነት ነው። ነገር ግን በዚህ ረገድ ፍርድ ቤቶች ያለባቸውን ኃላፊነት ለመወጣት እንዲችሉ በአግባቡ የህዝብ መሪዎችን በተለይ አስፈጻሚ አካል ኃላፊዎችን ለህግ የበታች መሆናቸውን በማሳየት ለህግ በመገዛት አርአያ መሆን አለባት። እነሱ ከህግ የበላይነት የሚል መልዕክት የሚያስተላልፉ ከሆነ ለፍርድ ቤት ትዕዛዝ የማይገዙ ከሆነ ከዛ በኋላ ህዝቡን በግን መላቅ ይጀምራል። አስፈጻሚው አካል በዳኝነት አካሉ ስራ ላይ ጣልቃ እንዲገባ ከሆነ ይህን አድርግ ይህን አታድርግ እያለ የሚያዝ ከሆነ የዳኞቹ አስተዳደር እንደዚሁ በተለያዩ መንገድ በአስፈጻሚው አካል ተጽዕኖ ስር የሚወድቅ ከሆነ እና ዳኞች በፍርሃት እና በመሸማቀቅ ስራቸውን የሚያከናውኑ ከሆነ በዚህ ጊዜ የህግ የበላይነት በጣም አደጋ ውስጥ ይገባል ማለት ነው። ህብረተሰቡ በገለልተኛ መብቱን ያስጠብቅልኛል ብሎ የሚያስበው ገለልተኛ የዳኝነት አካል እንደሌለ ስለሚያስብ ህብረተሰቡም ህግን አለማክበር ህግን ወደ መጣፍና በራሱ በጉልበቱ መብቱን ወደ ማስከበር ይሄዳል ማለት ነው።
በአንድ ግለሰብ ተነስቶ በራሱ መብቱን ለማስከበር ወይም ደግሞ በራሳቸው ተነሳሽነት በእጃቸው ፍትህን ለመስጠት መሞከር መብትንስ ያስከብራል ወይ?
መብትን አያስከብርም ማለት ነው። ጀመር መብት የሚባለው ነገር የህግ ጥንሰ ሀሳብ ነው። ራሱ መብት ማለት ምን ማለት ነው ካልሽ የዜጎችን በተለይ የዜጎችን ነጻነት በፍትሃዊ መንገድ የሚከፋፈልበት መሳሪያ ነው መብት። ስለዚህ አንድ ሰው ያለው መብት አንድ ሰው መብት አለው ስንል ሌላው ሰው ደግሞ የዛን ሰው መብት ማክበር አለበት ማለታችን። ያ ሰው መብት አለኝ ብሎ መብቱ ሊከበርለት ሲጠብቅ የሌላውን ሰው ደግሞ ተመሳሳይ መብት ራሱ ማክበር አለበት ማለት ነው። ይህ ግን መዘርጋት የምችለው የሌላውን ሰው አፍንጫ እስካልመታው ድረስ ነው የሚባለው ይህ አይነት ነገር ማለት ነው። ስለዚህ አንድ ጊዜ የሰዎችን መብት ችላ በማለት የራስን ጥቅም ብቻ ለማስከበር የሚደረግ አካሄድ የህግ ስርዓትን የማፍረስ እና ቅድም ያልኩትን ስርዓት አልበኝነት የማንገስ ውጤት ስለሚኖረው መብትን አያስከብርም። መብታችን የተከበረ ቢመስለን ለጊዜው ኃይል እና ጉልበት ካለን ድረስ ነው ወይም ያለን ከመሰለ እንደዚ በተናዛሪ ነገ ጠዋት ከኛ በላይ ደግሞ የባሰ ጉልበተኛ ሲመጣ የምንጠጋበት ከሱም የሚጠብቀን ወይም የሚታደገን ህግ ወይም ተቋም ስለማይኖር መብት አያስከብርም። ይልቁንም ቅድም እንዳልኩት በኃይል እርስ በርስ ወደ መተላለቅ እና ኃይልን ወደ ማምለክ ወደ ግጭት የሚያመራ ነገር ነው። ዘላቂነቱም ማህበረሰቡን እንዳለው ማህበረሰቡ ዘንድ ያለውንም መተሳሰርና መከባበር ጭምር የሚያፈራረስ ስለሆነ የዘላቂነት የማንም ጥቅም አያስጠብቅም፣ ጉዳት ብቻ ነው የሚያመጣው።
አንዳንድ ቦታዎች ላይ እንደዚህ አይነት በራስ ተነሳሽነት ወይም በራስ በእጃቸው ፍትህን የመስጠት ወይም በእጃቸው ሰዎችን የማጥቃት፣ የመግደል፣ የመከልከል እንደዚህ ያሉ በራሳቸው ተነሳሽነት ወይም ከመንግስት የጸጥታ አካላት ውጪ ያሉ ወጣቶች እንደዚህ አይነት ድርጊቶችን ይፈጽማሉና አንዳንድ የመንግስት መግለጫዎች እነዚህ ነገሮች ይፋ በሚያደርጉበት ወይም በሚያረጋግጡበት ጊዜ መፈጸማቸውን የሚሰጧቸው መረጃዎች አሉ። ትክክለኛ ባልሆነ መረጃ ላይ በመነሳሳት ነው፣ በተሳሳተ ወሬ የተፈጸመ ድርጊት ነው እንደዚህ አይነት የሚል ከተፈጸመው ድርጊት ይልቅ ድርጊቱ ለመፈጸሙ ምክንያት የሆነው የተሳሳተ መረጃ ነው የሚሉ መግለጫዎችን ይሰጣሉ። በትክክለኛ መረጃስ ላይ ቢሆን እንደዚህ አይነት ነገር መፈጸም አለበት ወይ? በህግ የትድረስ ነው የሚገድበው?
ስህተት ነው የመንግስት ኃላፊዎች እንዳይነት መግለጫ የሚሰጡ ከሆነ ይሄ በጣም ኃላፊነት የጎደለው መስህተት የሆነ አካሄድ። ቁም ነገሩ መሆን ያለበት ዜጎች መብታችን ተጣሰ ብለው የሚያስቡበት ጊዜ መብቱን ወደሚያስከብርላቸው አካል በህግ አግባብ አቤታችን አቀርበው ያን መፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል፣ አካውንታብል ማድረግ ይቻላል። አሁንም ሰላማዊና ህጋዊ ነው። ነገር ግን እውነት እንኳ ሆኖ ቢገኛ ነገር ዜጎች በጉልበታቸው ለማስፈጸም መሞከራቸው ትክክል ነው የሚል መልእክት ነው የሚያስተላልፈው። አሁን የጠቀስሽው አይነት አነጋገር በተቻለ መጠንም እንዲህ አይነት ነገሮች የሚከሰቱበት ጊዜ መንግስትም የሀገር ሽማግሌዎችም የሃይማኖት አባቶችም ህግና ዜጎች ለህግና ስርዓት እንዲገዙ ወጣቶች ያይቁጣቸውን በትግስት አሳልፈው የሚፈልጉትን ጥያቄ በህግና በህግ አግባብ ብቻ እንዲያቀርቡ እንዲፈጸምላቸውም እንዲያደርጉ ነው መገፋፋትና በዛ መልክ ማስተዳደር የሚገባው። ይሄ በነገራችን ላይ የህግ ጉዳይ ብቻ አይደለም። መሰረታዊ የማህበረሰቡን ፋብሪክ የምንለውን ነገር የማህበረሰቡን መዋቅር የሚያያይዝ ነገር ነው። በቤተሰብ ደረጃ ጭምር የሚታይ ነገር ነው። ግድ ወደ መንግስትም ጭምር የሚያመክን ነገር አይደለም። እና ይህ ተገዛሪ ለምንድነ ወጣቶችም ከዚህ ተገዛራችን አካባቢ ኖሮ ይኖርባቸዋል። የአንድ ሀገር ዜጋ ሲኮን መብት ሲጠየቅ ድካም እንዳለ ማስባ ዜግነት ኃላፊነት የምናስከትል ነገር ነው። በዚህ ጊዜ ደግሞ መንግስት ህግና ስርዓትን የማክበር ተመራጣኝ ሀይል መጠቀም መብት አለ። ጀመርም መንግስት የሚባለው ተቋም ሀይልን በብቸኝነት ግን በህግ አግባብ ብቻ በህግ ላይ በተደነገገውና በተወሰነ መልኩ ብቻ የመጠቀም ስልጣን ያለ ብቸኛ አካል ነው በማህበረሰቡ። ያን ማንቀበልና ማንከተል ከሆነ ግን የዜግነት ግዴታችንን ጭምር አልተወጣንም ማለት ነው። ከዛ በኋላ መንግስትም ደግሞ በተቋቋመበት ህግ መሰረት ተማራኛ ምርጃ እኛ ላይ የመውሰድ መብት ጭምር አለ ማለት ነው፣ ስልጣን አለው ማለት ነው።
በጣም አመሰግናለሁ አቶ ቆምላቸው ዳኜ ለሰጡን ማብራሪያ። እንግዲህ በስፋት ተመልሰን ይሄንን ጉዳይ ትምህርት ሰጪ በሆነ መልኩ ለአድማጮቻችን እናቀርባለን። አሁን ለዛሬው አመሰግናለሁ ለሰጡን አስተያየት።